ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ጥር 16 2015 ዓ.ም ዝግጅታችን ጀመረ። የትግራይ ክልል ምክር ቤት የአመራር ለውጥ እንዲደረግ መወሰኑን የክልሉ የኮሚኒኬሽን ቢሮ ገለጸ። የዚህን ዘገባ ዝርዝር በአብይ ርዕስ እናስደምጣችኋለን። ከኦሮሚያ ክልል የተለያዩ ዞኖች ተፈናቅለው ወደ አማራ ክልል የሚገቡ ተፈናቃዮች ቁጥር ወደ 1 ሚሊዮን እየተጠጋ መሆኑን የክልሉ አደጋ ምግብ ዋስትና ቢሮ አስታወቀ። የኦሮሚያ ብሔራዊ ክልላዊ መንግስት ኮሚኒኬሽን ቢሮ ዛሬ በክልሉ የጸጥታ ጉዳይን በተመለከተ መግለጫ ሰጥቷል። እነዚህንና ሌሎች በርከት ያሉ ዘገባዎችን በምሽቱ ቅንብር እናስደምጣችኋለን። ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። ሲሳይ አሸናፊና ግርማ ደገፋው በምስልና ድምፅ ቅንብር፣ አበባየው ገበያው የዌብና የማህበራዊ ድረገጽ ፕሮዲውሰር አብረውን አሉ። እስከ ምሽቱ 4 ሰዓት ድረስ በሁሉም ስፍራ ባሉ መላ ባልደረቦቻችን ስም አብራችሁን ቆዩ። አብረናችሁ እናመሻለን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝናቸው ዋና ዋና የዓለም ዜናዎችን ውሰዳችሁ።
ሰላም ጤና ስጥልኝ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። የኢትዮጵያን የተለያዩ ክፍሎች ኬንያንና ሶማሊያን ይዞ በአሁኑ ወቅት በአፍሪካ ቀንድ ቁጥሩ 22 ሚሊዮን የሚደርስ ሕዝብ ለከፋ የምግብ ዋስትና እጦት መጋለጡን የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋኒ ዱጃሪች ተናገሩ። ቃል አቀባዩ በዛሬው መግለጫቸው አያይዘውም በዓለም የምግብ ፕሮግራም ያሉ ባልደረቦቻችን እንደገለጡት በድርቅ በተጎዱት 3 ሀገራት አካባቢዎች በዚህ ዓመት 5.1 ሚሊዮን ሕፃናት እጅግ ለበረታ የምግብ እጥረትና የሰውነት መሟሸሽ ተጋልጠዋል ብለዋል። የፊታችን መጋቢት ወር ይጥላል ተብሎ የሚጠበቀው ዝናም ከአማካይ በታች እንደሚሆን ትንበያዎች አመላክተዋል ያሉት ዱጃሪች ዝናሙ ካልዘነበና ሰብአዊ እርዳታ አቅርቦቱ በሚፈለገው መጠን ካልደረሰ የምግብ ዋስትና እጦቱ እየተባባሰ እንደሚሄድ የዓለሙ የምግብ ፕሮግራም ማስጠንቀቁን አስታውሰዋል። በድርቁ ሳቢያ የተከሰተውን አስከፊ ረሃብና የተመጣጠነ ምግብ እጥረት ለመቅረፍ WFP የተቀናጀ ሁለትዮሽ የተባለውን አካሄድ በመከተል ላይ መሆኑን የገለጡት ዱጃሪች ከፍተኛ የአየር ንብረት መለዋወጥ የሚያስከትለውን ችግር የመቋቋም አቅምን በማጎልበት በአፋጣኝ ሕይወት አድን አልሚ ምግቦች አቅርቦትን ማዳረስ መሆናቸውን አስረድተዋል። የዩናይት ስቴትስ ጦር ትላንት ሰኞ በአልሻባብ ታጣቂዎች ላይ ባካሄደው አዲስ የአየር ጥቃት 2 የጽንፈኛው ቡድን አባላት መገደላቸውን አስታወቀ። የዩናይት ስቴትስ ጦር የአፍሪካ እዝ አፍሪኮም በሰጠው መግለጫ የሶማሊያ ፌዴራላዊ መንግስት ያቀረበውን ጥያቄ ተከትሎ የጋራ ራስን መከላከል እርምጃ ባለው ጥቃት የተወሰደ መሆኑንም አመልክቷል። የአየር ድብደባው የሶማሊያ ብሔራዊ ጦር በአልሻባብ ላይ የሚያደርገውን ዘመቻ ለመደገፍ ነው ሲልም አፍሪኮም አመልክቷል። ጥቃቱ የተፈጸመው ከሞቃዲሾ በስተሰሜን ምስራቅ 396 ኪሎ ሜትሮች ርቀት ላይ ካለችው ሀረርዴሬ ወጣ ብሎ ከሚገኝ ስፍራ ሲሆን አፍሪኮም ባቀረበው ተጨማሪ መረጃ መሰረትም በጊዜው የሶማሊያ ኃይሎች በአካባቢው ወታደራዊ ኦፕሬሽን በማካሄድ ላይ ነበሩ። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ በትላንትናው ዕለት ከባለቤታቸውና ከልጆቻቸው ጋር ከመኖሪያ ቤታቸው ውስጥ ሳሉ በጥይት ተመተው የተገደሉትን የኢስቲዋኒን ታዋቂ የሰብአዊ መብት ጠበቃ ቱላኒ ማሴኮን አሰቃቂ ግድያ አወገዙ። የመንግስታቱ ድርጅት የሰብአዊ ጉዳይ ጽህፈት ቤት ቃል አቀባይ ሰይፍ ማጋንጎን በበኩላቸው ቱላኒ ማሴኮ ለደህንነታቸው ሳይጨነቁ ተቆርቋሪ ለሌላቸው ወገኖች የቆሙ የሰብአዊ መብት ታጋይ ነበሩ ብለዋል። አክለውም ይህን የግፍ ግድያ በመፈጸም የኢስቲዋኒን ደቡባዊ አፍሪካንና ዓለምን እውነተኛ የሰላም የዲሞክራሲና የሰብአዊ መብት ተሟጋጅ ጀግና አሳጥተዋል ብለዋል። ማሴኮ በኢስቲዋኒ የመድብለ ፓርቲ ዲሞክራሲያዊ ሰላማዊ ሽግግር እንዲደረግ የሚደግፉ የሲቪል ማህበረሰብ ድርጅቶች፣ የንግድና የሰራተኛ ማህበራት፣ የፖለቲካ ፓርቲዎች እንዲሁም የሃይማኖት ተቋማትና የሴቶች ድርጅቶችን ጨምሮ ብዙ ባለድርሻ አካላትን ያሰባሰበ ማህበር ሊቀመንበር ነበሩ። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዩናይትድ ስቴትስ በኢራን ላይ አዲስ ማዕቀብ በመጣል ብሪታንያና የአውሮፓ ህብረትን ተቀላቀለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ለጋዜጠኞች በሰጡት መግለጫ እንዳስታወቁት አዲሱ ማዕቀብ የኢራኑን ምክትል የደህንነት ሚኒስትርና የአብዮታዊ ዘቡን ዋና ዋና አዛዦች ጨምሮ 10 ሰዎችን ያካተተ ነው። ማዕቀቡ የኢራንን መንግስት የሰብአዊ መብቶች አያያዝ ተጠያቂነት እውን ለማድረግ የታለመ ነው ያሉት ፕራይስ አክለውም የዛሬው እርምጃ ከአጋሮቻችን ጋር በቅርበት በመመካከር የደረስንበት በሰላማዊ ሰልፈኞች ላይ ጭካኔ የተሞላበት የኃይል እርምጃ ከሚፈጽሙት የኢራን ባለስልጣናት ጋር ግንኙነት ባላቸው ግለሰቦችና አካላት ላይ ከተነጣጠሩት በርካታ ማዕቀቦች ውስጥ የቅርቡ ነው ብለዋል። የኢራን የውጭ ጉዳይ ሚኒስቴር በበኩሉ በዛሬው ዕለት ባወጣው መግለጫ የአውሮፓ ህብረትና ብሪታንያ አዲስ የጣሏቸውን ማዕቀቦች አውግዞ የአጸፋ እርምጃ እንወስዳለን ብለዋል። የሚኒስትሩ ቃል አቀባይ ናስር ካናኒ በሰጡት በዚህ መግለጫ እስላማዊቱ ሪፐብሊክ በአውሮፓ ህብረትና በእንግሊዝ የሰብአዊ መብት ደፍጣጮች ላይ በቅርቡ የምትወስዳቸውን አዳዲስ ማዕቀቦች ዝርዝር ይፋ ታደርጋለች ብለዋል። የአውሮፓ ህብረት ትላንት ሰኞ ይፋ ያደረገው ይህ ማዕቀብ በበርካታ የኢራን ባለስልጣናትና ድርጅቶች ላይ የተነጣጠረ ነው። ዝርዝሩም የኢራኑን የስፖርትና የወጣቶች ሚኒስትር ሐሚድ ሳጃዲን፣ የኢራኑን ልዩ የፖሊስ ኃይል፣ የአብዮታዊ ዘቡን ከፍተኛ መኮንኖችና በርካታ የሳይበር ደህንነት ኃላፊዎችን እንዲሁም የኮምፒውተር ጠለፋ ለማድረግ የሚውሉ የተለያዩ የኢንተርኔት ፕሮግራሞችና የደህንነት መሳሪያ ኩባንያዎችን ያካተተ ነው። የብሪታንያው ማዕቀብ በአንጻሩ የኢራኑን ምክትል ጠቅላይ አቃቤ ሕግ አህማድ ፋዚሊያን ይጨምራል። የሞት ቅጣትን ለፖለቲካ ፍጆታ ያዋለና ኢፍትሃዊ ነው ባለው የሀገሪቱ የፍትህ ስርዓት ተጠያቂ አድርጓቸዋል። ይህንኑ አስመልክቶም የብሪታንያው የውጭ ጉዳይ ሚኒስትር ጄምስ ክሌቨርሊ በሰጡት መግለጫ ዛሬ ማዕቀቡ የተጣለባቸው የሞት ቅጣትን ለፖለቲካ ዓላማዎች ማሳኪያ ከሚጠቀሙት የፍትህ አካላት ለተቃውሞ አደባባይ የወጡ ሰልፈኞችን እስከሚደበድቡት ወረበሎች ድረስ አገዛዙ በኢራን ህዝብ ላይ የሚፈጽመው ጭካኔ የተሞላበት በደል ተዋናዮች ናቸው ሲሉም ወንጅለዋል። የፈረንሳይ ወታደሮች ቡርኪና ፋሶን ለቀው እንዲወጡ የአንድ ወር ዕድሜ ተሰጣቸው። ቡርኪና ፋሶ በግዛቷ የሚንቀሳቀሱትን ሸማቂዎች ለመዋጋት ለፈረንሳይ ወታደሮች የሚፈቅደውን ወታደራዊ ስምምነት ለማብቃት ወስናለች ሲል የሀገሪቱ መንግስት ትላንት አስታወቀ። ከአልቃይዳና ከጽንፈኛው እስላማዊ ቡድኖች ጋር ቁርኝት ያላቸውን ቡድኖች ዳግም እያንሰራራ የመጣ ጥቃት በመጋፈጥ ላይ ያለችው ምዕራብ አፍሪካዊቱ ሀገር በጥቃቶቹ መጠነ ሰፊ መሬቷ ተወስዶና በሚሊዮኖች የሚቆጠሩ ህዝቧም በሰፊው የሳህል ክልል ተፈናቅሎ ይገኛል። ባለፈው ቅዳሜ ጥር 13 2015 ዓ.ም የሀገሪቱ ብሔራዊ ቴሌቪዥን መንግስት እንደ አውሮፓውያን የዘመን አቆጣጠር ጥር 18 2018 ዓ.ም ከፓሪስ ጋር ያደረገውን ወታደራዊ ስምምነት ማቋረጡንና ፈረንሳይ ወታደሮቿን እንድታወጣ የአንድ ወር ጊዜ መስጠቱን ይፋ አድርጎ ነበር። በማግስቱም የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከሽግግሩ ፕሬዝዳንት ኢብራሂም ትራኦሬ ማብራሪያ እየጠበቁ መሆናቸውን ተናገሩ። ይሁንና ትላንት ሰኞ የመንግስቱ ቃል አቀባይ ሪምታልባ ዣን ኢማኑኤል ኦድራጎ በሰጡት አስተያየት ከዚህ የበለጠ እንዴት ግልጽ መሆን እንደምንችል አናውቅም ሲሉ መልሰዋል። እንደ ኦድራጎ ገለጣም የቡርኪና ፋሶ የሽግግር መንግስት ራዕይ ሀገራቸው ራሷን መከላከል እንድትችል ነው። ከፈረንሳይ ጋር የነበራት ዲፕሎማሲያዊ ግንኙነት ያለማብቃቱንና ቡርኪና ፋሶ አሁንም በወታደራዊ መሳሪያዎች መልክ ድጋፍ እንደምትፈልግ አክለው ተናግረዋል። የፈረንሳይ ባለስልጣናት አስተያየት እንዲሰጡ ለቀረበላቸው ጥያቄ ወዲያውኑ ምላሽ አልሰጡም። በሌላ በኩል ፈረንሳይ የቀድሞ ቅኝ ግዛቶቿ በነበሩ አገሮች ውስጥ የነበራት ተጽዕኖ እየቀነሰ መምጣቱ ተስተውሏል። ባለፈው አርብ ጥር 12 2015 ዓ.ም ኡጋዱጉ ላይ የተሰባሰቡ በመቶዎች የተቆጠሩ ሰዎች የፈረንሳይን ጦር ይውጣ የሚል ጥሪ ሲያሰሙና የፈረንሳይን ባንዲራ ሲያቃጥሉ ታይተዋል። ባለፉት ሁለት ዓመታት ስልጣን በተቆጣጠሩት ወታደራዊ ጁንታዎች የሚተዳደሩት ቡርኪና ፋሶ እና ጎረቤት ማሊ ከቀድሞ አጋሮቻቸው ጋር የነበሯቸውን ግንኙነቶች አፍርሰዋል። በተመሳሳይም የግንኙነታቸውን መበላሸት ተከትሎ የፈረንሳይ ወታደሮች ባለፈው ዓመት ማሊን ለቀው መውጣታቸው ይታወሳል። የፈረንሳይ ጦር ማሊን ለቀው የወጣበት ሰዓትም ማሊን የሚያስተዳድረው ኃይል እየጠነከረ የመጣውን የሸማቂዎች ጥቃት ለመዋጋት እንዲረዳው የሩሲያን ቅጥረኛ ወታደሮች ለመቅጠር ከወሰደው እርምጃ ጋር ተገጣጥሟል። ማክሮን ሩሲያ ችግር ውስጥ የገቡ ባሏቸው የአፍሪካ ሀገሮች ውስጥ አድብታ በምታደርገው እንቅስቃሴ ተጽዕኖ እያደረገች ነው ሲሉ ወንጅለዋል። በተያያዘም ቡርኪና ፋሶ የሩሲያውን ወታደራዊ ቡድን ዋግነርን ለመቅጠር ወስናለች የሚለውን በቅርቡ የወጣ ዘገባ አላመነችም ወይም አላስተባበለችም። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
አሉላ ከበደን ለዓለም ዜናዎቹ እናመሰግናለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የማክሰኞ ጥር 16 2015 ዓ.ም ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ወደ ለዕለቱ ወደ ያዝነው አብይ ርዕስ ዘገባችንን ውሰዳችሁ። የትግራይ ክልል ምክር ቤት የአመራር ለውጥ እንዲደረግ መወሰኑን የክልሉ የኮሚኒኬሽን ቢሮ ገለጸ። ምክር ቤቱ ውሳኔውን ያሳለፈው ክልሉን በፕሬዝዳንትነት እየመሩ ያሉት ዶክተር ደብረጽዮን ገብረ ሚካኤል ባቀረቡት ጥያቄ መሰረት መሆኑ ታውቋል። የአመራር ለውጥ ያስፈለገው ወቅታዊውን ሁኔታ መሰረት በማድረግ ለሽግግሩና ለሰላም ድርድር የሚስማማ ካቢኔ ማዋቀር አስፈላጊ በመሆኑ ነው ተብሏል። በሌላ ዜና የኤርትራ ወታደሮች ከትግራይ ክልል እየወጡ ስለመሆናቸው ዩናይትድ ስቴትስ መረጃ አላት ሲሉ የውጭ ጉዳይ ሚኒስትር መስሪያ ቤት ቃል አቀባይ ኔድ ፕራስ ተናግረዋል። በሰሜን ኢትዮጵያው ጦርነት ምክንያት በኤርትራ ላይ የተጣለው ማዕቀብ ከሚታዩ ለውጦች ጋር ተያይዞ ሊነሳ አሊያም ደግሞ ሊጨምር እንደሚችልም ጠቁመዋል። ኬኔዲ አባተ ዝርዝር አለው።
የትግራይ ክልል ምክር ቤት እያካሄደ ባለው ስድስተኛ ዘመን አምስተኛ መደበኛ ጉባኤው በክልሉ የአመራር ለውጥ እንዲደረግ መወሰኑን የክልሉ ኮሚኒኬሽን ቢሮ ዛሬ ጥር 16 2015 ዓ.ም በፌስቡክ ገጹ አስታውቋል። የአመራር ለውጥ እንዲደረግ የተወሰነው ወቅታዊውን ሁኔታ መሰረት በማድረግ ለሽግግሩና ለሰላም ድርድር የሚስማማ ካቢኔ ማዋቀር፣ አዲስ አቅምን ማጎልበትና ተሳትፎን ማሳደግ አስፈላጊ ሆኖ በመገኘቱ ነው ሲልም ቢሮው ገልጿል። በትግራይ ክልል የአመራር ለውጥ እንዲደረግ ጥያቄ ያቀረቡት ክልሉን በፕሬዝደንትነት እየመሩ የሚገኙት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ስለመሆናቸው የክልሉ ቴሌቪዥን ዘገባ ያመለክታል። ዶክተር ደብረጽዮን በህገወጥ ምርጫ የተመሰረተ ነው በሚል በፌዴራሉ መንግስት እውቅና ባልተሰጠው የትግራይ ክልል ምክር ቤት መደበኛ ጉባኤ ላይ የሰላም ስምምነቱን አፈጻጸምና ተያያዥ ጉዳዮች በተመለከተ ሪፖርት ሲያቀርቡ አሁን የጀመርነው ሂደት ከከባድ ጦርነት ወደ ሰላማዊ የፖለቲካ መድረክ የምንሸጋገርበት ነው። ይህ የሽግግር ጊዜ ደግሞ በጥንቃቄ መመራት አለበት ማለታቸው በዘገባው ተጠቅሷል። ስለሆነም በእኛ በኩል ሰላማችን ተጠብቆና ተጠናክሮ እንዲቀጥል የሚያስችል ማስተካከያ ማድረግ ይገባል። በመሆኑም የህወሓት አባላትንና ሌሎች የትግራይ ተወላጆችን አቅም ለመጠቀም የሚያስችል ማሻሻያ እንዲደረግ የተከበረው ምክር ቤት ኃላፊነት እንዲሰጥ እጠይቃለሁ ብለዋል። ይህ የአመራር ለውጥ ጥያቄያቸው በምክር ቤቱ በሙሉ ድምጽ ተቀባይነት ማግኘቱን የትግራይ ቴሌቪዥን በዘገባው ጠቅሷል። ጥያቄው ተቀባይነት ማግኘቱ የተገለጸው የህወሓት ቃል አቀባይ አቶ ጌታቸው ረዳ እሁድ ዕለት በትዊተር ገጻቸው ላይ ባሰፈሩት ጽሑፍ የትግራይን ህዝብ ደህንነትና ህልውና ያማከለ የለውጥ አስፈላጊነት ላይ መግባባት ተደርሷል፣ ነገር ግን ምንም አዲስ ካቢኔ አልተቋቋመም ወይም ማስተካከያ አልተደረገም ካሉ በኋላ ነው። እርሳቸው ይህን ያሉት በክልሉ የአመራር ለውጥ እንደተደረገ የሚገልጹ የተለያዩ ዘገባዎች በማህበራዊ መገናኛ ብዙሃን በስፋት መናፈሳቸውን ተከትሎ ነው። ይሁን እንጂ ይህ ዘገባ እስከተጠናቀረበት ሰዓት ድረስ የአመራር ለውጥ ስለመደረጉ የተባለ ነገር የለም። በደቡብ አፍሪካ ፕሪቶሪያ የተደረሰው የሰላም ስምምነት በአንቀጽ 10 ላይ የትግራይ ክልል ምክር ቤት ፈርሶ በምርጫ ቦርድ አስፈጻሚነት አዲስ የምክር ቤት አባላት እንደሚመረጡ፣ ይህ እስኪሆን ድረስ ግን በተደራዳሪ ፓርቲዎች ፖለቲካዊ ውይይት በክልሉ ሁሉን አካታች ጊዜያዊ የሽግግር አስተዳደር እንደሚመሰረት ይደነግጋል። በሌላ ዜና የኤርትራ ወታደሮች ከትግራይ ክልል እየወጡ ስለመሆናቸው መረጃ እንዳላት ዩናይትድ ስቴትስ አስታውቃለች። የኤርትራ ወታደሮች ባለፈው አርብ ከትግራይ ክልል ከተሞች ለቀው እየወጡ መሆናቸውን አሶሺየትድ ፕሬስ እና ሮይተርስ መዘገባቸው ይታወሳል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ቅዳሜ ጥር 13 2015 ዓ.ም ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ መነጋገራቸውን በገለጹበት ትዊታቸው በኢትዮጵያ ሰላም እና ተስፋን ለማስረጽ እየተሰራ ስላለው ስራና የኤርትራ ወታደሮች ለቀው መውጣት መጀመራቸውን በተመለከተ ተነጋግረናል ማለታቸውም የሚታወቅ ነው። የውጭ ጉዳይ መስሪያ ቤቱ ድርጅቱ ቃል አቀባይ ኔድ ፕራይስ ትናንት መግለጫ በሰጡበት ወቅት የኤርትራ ወታደሮች መውጣት ጉዳይ ምን ያህል የተረጋገጠ ነው፣ ምን ያህልስ ሊጠና ይችላል በሚል ከጋዜጠኞች ለተነሳላቸው ጥያቄ ተከታዩን ምላሽ ሰጥተዋል።
We are aware that Eritrean forces are beginning to withdraw from Ethiopia.
የኤርትራ ኃይሎች ከኢትዮጵያ መውጣት መጀመራቸውን እናቋለን። በደቡብ አፍሪካው ስምምነት እንዲሁም ህዳር 3 በተደረሰው የናይሮቢው ስምምነት መሰረት ሁሉም የውጭ ኃይሎች ሙሉ በሙሉ እንዲወጡ የምናደርገውን ጥሪ በድጋሚ እናቀርባለን። ቀደም ሲል እንዳልኩት የኤርትራና የሌሎች ኃይሎች መውጣት ዘላቂ ሰላምን ለማስፈን የተሟላ ሰብአዊ አገልግሎት ለማዳረስና የኢትዮጵያን የግዛት አንድነት ለማረጋገጥ ወሳኝ ነው። አሁን የኤርትራ ኃይሎችን ከሀገር ማውጣትን ጨምሮ አውንታዊ ምልክቶች እያየን ባለንበት ወቅት የኤርትራ ኃይሎች በሰላማዊ ሰዎች ላይ የሰብአዊ መብት ረገጣ እንደፈጸሙ የሚገልጹ ዘገባዎች ያሳስቡናል። የኢትዮጵያና የኤርትራ መንግስታት እነዚህን ሪፖርቶች አጣርተው አጥፊውን ተጠያቂ እንዲያደርጉን ጠይቃለን። የኢትዮጵያ መንግስት ዓለም አቀፍ የሰብአዊ መብት ተሟጋቾችን ሙሉ በሙሉ ተደራሽ ለማድረግ የገባውን ቃል እንዲወጣም እንጠይቃለን።
ከኤርትራ መንግስት ጋር ዩናይትድ ስቴትስ የምታደርገው ግንኙነት ያለ እንደሆነና ወታደሮቿ እየወጡ መሆኑን ተከትሎ በጦርነቱ ምክንያት በኤርትራ ላይ ከተጣሉ ማዕቀቦች መካከል ሊነሳ የሚችል ይኖር እንደሆን ተጠይቀው ደግሞ ፕራይስ እንዲህ መልሰዋል።
In terms of our any dialogue with Eritrea, we of course do have an embassy in Asmara.
ከኤርትራ ጋር ያለንን ማንኛውንም ውይይት በተመለከተ በርግጥ አስመራ ውስጥ ኤምባሲ አለን። ግንኙነታችንን ቀላል በሆነ መልኩ ለማስ ተመት የሻከረ ነው። በርግጥ አስመራ ላሉ ባለስልጣናት መልእክቶችን የምናስተላልፍበት መንገድ አለ። በኤርትራ ባለስልጣናት ላይ የተጣሉን ማዕቀብ በተመለከተ ብዙ ተጠያቂነትን ማረጋገጥ የሚቻልባቸው መንገዶች አሉ። አንዳንዶቹ አሁን ወደ መጨረሻው እየመጣ እንደሆነ ተስፋ የምናደርገው በኢትዮጵያ የእርስ በርስ ጦርነት ውስጥ ተግባራዊ የሆኑ ናቸው። አንዱ ፕሬዝዳንት ባይደን ከጥቂት ወራት በፊት ይፋ ያደረጉት የማዕቀብ ውሳኔ ነው። የኤርትራ ኃይሎች በዚህ ግጭት ወቅት በነበራቸው ሚና ምክንያት የውሳኔው ድንጋጌዎች የሚመለከታቸው ሆነው ቆይተዋል። አውንታዊ እንቅስቃሴ ማየታችንን ከቀጠልን ያንን ግምት ውስጥ እናስገባለን። የምናየውን ሁሉ ጥሩውንም መጥፎውንም ከግምት ውስጥ እያስገባን እንወስናለን።
ዩናይትድ ስቴትስ በሰሜን ኢትዮጵያ ሲካሄድ በነበረው ጦርነት ላይ የማባባስ ሚና ተጫውተዋል በሚል በኤርትራ ጦር፣ በአገሪቱ ገዢ ፓርቲ፣ በተለያዩ ኤርትራውያን ግለሰቦችና ተቋማት ላይ በ2014 ዓ.ም ተመረተ ህዳር ወር የተለያዩ ማዕቀቦችን መጣሏ ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው የሰማችሁት። የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በትንታኔው መጽሔት ዝግጅታችን ዛሬ መግለጫ ወደ ሰጡት የኦሮሚያ ክልል የኮሚኒኬሽን ጉዳዮች ቢሮ ኃላፊ ዘገባ ነው የምናልፈው። በኦሮሚያ ክልል የተለያዩ የወለጋ ዞኖች ውስጥ የተከሰተውን የጸጥታ ችግር በተመለከተ ወደ ክልሉ ተአምርተው ከህብረተሰቡ ክፍሎች ጋር ውይይት ያደረጉት አቶ ሽመልስ አብዲሳ ከህብረተሰቡ የተነሱ ጥያቄዎች በአብዛኛው ከሰላም ወይም ከጸጥታ ችግር ጋር የተያያዙ መሆናቸውን በተመለከተ የክልሉ የኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ዛሬ በሰጡት መግለጫ ገልጸዋል። ከህብረተሰቡ የተነሱ በመሆናቸው እንዲሁም ደግሞ ጉዳዩ ትኩረት የሚያሻው በመሆኑ የክልሉ መንግስት ለጉዳዩ ትኩረት ሰጥቶ መፍትሄ እንደሚያመጣም ገልጸዋል። መግለጫውን የተከታተለችው ፀሐይ ዳምጠው ተከታዩን ዘገባ ይዛለች።
የኦሮሚያ ክልል ኮሚኒኬሽን ኃላፊ አቶ ኃይሉ አዱኛ ዛሬ ለጋዜጠኞች በሰጡት መግለጫ የሰላምና የጸጥታ ችግር ያለባቸውን አካባቢዎች ችግር ለመቅረፍ እየተሰራ መሆኑን ገልጸዋል። የክልሉ ፕሬዝዳንት ሽመልስ አብዲሳ በምስራቅ ምዕራብና ቄለም ወለጋ ዞኖች ውስጥ ከነዋሪዎች ጋር ያደረጉት ውይይት ላይም ሰላም ማጣት እንደ ዋነኛ ችግር መነሳቱን ተናግረዋል።
ባለፉት 5-4 ዓመታት በተለይ በአራቱም የወለጋ ዞኖች ከፍተኛ የሆነ የጸጥታ ችግር ነበረ። ይህን የጸጥታ ችግር ሲደቅን የነበረው አሸባሪው የሸኔ ቡድን ነው። አሸባሪው የሸኔ ቡድን በተለያየ ጊዜ የሰላም አማራጮችን መንግስትም እንዲሁም አባገዳዎች ጥሪ ሲያደርጉለት ነበረ። የተደረገለትን ጥሪ ወደ ጎን በመተው ፍላጎቱን በኃይል ለመጫን ንጹሐንን ታርጌት ባረገ መንገድ ጥቃት ሲፈጽም ነበር፣ መሰረተ ልማቶችን ሲያወድም ነበር። ይሄን ብቻም ሳይሆን ንጹሃንን አግቶ ብር ሲጠይቅ ነበር ማለት ነው። መንግስት በተለያየ ጊዜ እርምጃ ሲወስድበትም ነበር አቅሙ እንዳይተናከር በሂደትም ለማጥፋት።
በተለይ በመስራቅና ሆሮ ጉድሩ ወለጋ ዞኖች ውስጥ በታጠቁ ኃይሎች ከፍተኛ ጉዳት መድረሱን ገልጸዋል።
በትክክለኛ የአማራ ጽንፈኛ ኃይሎች ጥቃት ፈጽሞ ቀድሞ ይጮሃል። ቀድሞ ስለጮሁ ግን እውነት ነው ማለት አይደለም። በሺ የሚቆጠር ቤቶች ነው ተቃጠሉ። ይሄ ማንኛውም ሄዶ ኪረሙ ማረጋጋት ይችላል። እኛ ያልተናገርነው በመጮህ ሳይሆን ህዝቡን በማረጋጋት የሚፈጠር ሰላም ይበልጣል ብለን እንጂ እውነት ስላሌለናል። ከቤት ንብረታቸው የተፈናቀሉ፣ ቤታቸው የተቃጠለ፣ ንብረታቸው የተዘረፈ በመቶ ሺዎች የሚቆጠሩ ከብቶች ናቸው የተዘረፉት። የኦሮሞ ቤት ተመርጦ ነው የተቃጠለው። ይሄን ያደረገው የአማራ ጽንፈኛ ኃይል ነው። በሁለት በኩል ህዝቡ ላይ ጥቃት የተፈጸመው ሸኔ ጥቃት ይፈጽማል። በዚሁ ማህበረሰብ የአማራ ጽንፈኛ ኃይሎችም የፈጸሙት ጥቃት በዚሁ ማህበረሰብ ላይ። ስለዚህ በተጨባጭ የተደረገ ጩኸት ይቀማሉ። ከሞተ በኋላ ብሔር ቀይሮ ሌላ ብሔር ሞተ ይላሉ። ይህ ትክክል አይደለም። ህዝቡንም ያጋጫል፣ አብሮ እንዳይኖር ያደርጋል፣ ህዝቡን ማቀራረብ ይበጃል። በሺዎች የሚቆጠሩ ከቤት ንብረታቸው ተፈናቅሏል። እነሱን ማቋቋም አማራም ሆነ ኦሮሞም ሆነ ከተጎዳ ህዝባችን ነው የተጎዳ፣ አንድ ህዝብ ነው የተጎዳ። ጽንፈኞች ግን ሁለቱንም አይወክሉም። ሁለቱም ላይ በጋራ መታገል አስፈላጊ ነው።
አቶ ኃይሉ አክለውም ሸኔ ብሎ የጠሯቸው የታጠቁ ቡድኖች ላይ መንግስት እንደ አዲስ እርምጃ መውሰዱን ጠቁመዋል።
በአዲስ መልክ የኦፕሬሽን ስራ ከተሰራ ወዲህ መሻሻሎች አሉ። መሻሻሎቹ በምንድን ነው የሚገለጹት? የተቋረጡ አገልግሎቶች በማስጀመር ብዙውን ቦታ የተቋረጡ አገልግሎቶች ነበረ፣ እነዚህን የማስጀመር ስራ በሱ ይገለጻል ማለት ነው። ሁለተኛው ተቆጣጥሮ የነበረበትን አካባቢዎች ለቆ ሄዷል። አንደኛው ሲደመሰስ ሲመታ ነው ለቆ የሚሄደው፣ ሌላው እጁን በሰላም እየሰጠ ይገኛል ማለት ነው። ስለዚህ ቀድሞ የነበረበት ቦታ የትኛውም ወረዳ እሱ የሚንቀሳቀሱት ምስራቅ ወለጋም፣ ምዕራብ ወለጋም፣ ቄለም ወለጋም በጣም መሻሻሎች አሉ። ይህን አጠናክረን እንቀጥላለን።
ታጣቂዎቹ አመራር የሌላቸው በመሆኑ ከነሱ ጋር ለመነጋገር አስቸጋሪ መሆኑን የገለጹት አቶ ኃይሉ ታጣቂዎቹ እጅ መስጠት አለባቸው ብለዋል። በክልሉ በተለያዩ ዞኖች ውስጥ እየተስተዋለ ያለውን የሰላም ችግር ለመፍታት መንግስት እየሰራ ነው ያሉት ኃላፊው ከቀያቸው ተፈናቅለውና በየቦታው ተጠልሎ የሚገኙ ዜጎችን ወደ ቀያቸው መመለስ ላይ መንግስት እየሰራ መሆኑን ተናግረዋል። ኃላፊው የአማራ ጽንፈኛ ሲሉ ማንን ማለታቸው እንደሆነ አላብራሩም። የኢትዮጵያ ሕዝብ ተወካዮች ምክር ቤት በአሸባሪነት የፈረጀውና ሸኔ ብሎ የሚጠራቸው የኦሮሞ ነጻነት ሰራዊት ታጣቂዎች ቃል አቀባይ ኦዳ ተርቢ ከመንግስትና ከህብረተሰቡ የሚቀርብባቸውን የተለያዩ የሰብአዊ መብቶች ጥሰቶች እንደማይቀበሉ ለአሜሪካ ድምጽ መግለጻቸው ይታወሳል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
በሌላ ዜና ከኦሮሚያ ክልል አራቱም ዞኖች ተፈናቅለው ወደ አማራ ክልል የሚመጡ ተፈናቃዮች ቁጥር 1 ሚሊዮን የተጠጋ መሆኑን የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን አስታወቀ። ካለፈው ጥቅምት ወር ጀምሮ እንደገና በተቀሰቀሰው ግጭት ከአራቱም የኦሮሚያ ዞኖች የሚመጡ ተፈናቃዮች ቁጥር በየቀኑ እየጨመረ መምጣቱን የሚናገሩት ኮሚሽኑ የቅድሚያ ማስጠንቀቂያና ምላሽ ዳይሬክተር ጌቱ ምህረቱ በትላንትናው ዕለት ብቻ 800 የሚጠጉ ተፈናቃዮች በእግራቸው ተጉዘው ባህር ዳር ከተማ መግባታቸውን ተናግረዋል። የአሜሪካ ድምጽ ያነጋገራቸው ተፈናቃዮች ከአራት እስከ ሁለት ሳምንት የፈጀ የእግር ጉዞ አድርገው ባህር ዳር መድረሳቸውን ገልጸዋል። በኦሮሚያ ክልል በቀጠለው የጸጥታ ችግር ምክንያት ንጹሐን ዜጎች በክልሉ ውስጥና ከክልሉ ውጪ ወደ አማራ ክልል የተፈናቀሉ መሆኑን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤን ኦቻ ሰሞኑን ባወጣው ሪፖርት ማስታወቁ ይታወሳል። በሁለት ሳምንታት ጊዜ ውስጥ ብቻ በብዙ መቶዎች የሚቆጠሩ ወደ አማራ ክልል የገቡ ተፈናቃዮች መኖራቸውንም አመልክቷል። አስቴር ምስጋናው ዝርዝር ዘገባ አላት።
ቁጥራቸው 800 የሚጠጉና በአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን በር ላይ ከሰፈሩት መካከል ከምስራቅ ወለጋ ዞን ኬረሞ ወረዳ በወለደች በሳምንቱ የአባይን በረሃ በእግሩ አቋርጣ ከሁለት ሳምንት በኋላ የደረሰችው ንጹህ አማራ አንዷ ናት። የሶስት ሳምንት እድሜ ያላትን አራስ ልጇን ይዛ በማይመች ሁኔታ ውስጥ እንዳለች ትናገራለች።
በወለድኩ በሳምንት የተነስቻ በሁለት ሳምንት ከዚህ ገባ ሁለት ሳምንት ሙሉ መንገድ ላይ ነኝ ነበር።
አዎ ሁለት ሳምንት ማለት ነው። የገባው ቁጭ ደረሰ ቁጭ ወደዚ በመኪና ነው። ያኝ ሀግሪያ መጣኝ ቁጭ ደረሰ በመኪና ነው።
አባይ በረሃን በግሪስ ስትቋርጪ እንደው ህፃኗን አልሰጋሽ?
አዎ ምን ትሞታለች ተባለች ተው ደረሰች።
እዚሁ ቦታ ላይ ያገኘናቸው እናት ስድስት ልጆቻቸውን ይዘው ከኬረሙ ተነስተው የአባይ በረሃን በእግራቸው አቋርጠው እንደመጡ የሚናገሩት ሐዋ ካለፉት ሁለት ወራት ወዲህ በወረዳው ሃሮ በተባለሽ ቦታ ተፈናቅለው መቆየታቸውንና ሁኔታው የማያዘልቅ መሆኑን ሲረዱ እንደመጡ ይናገራሉ።
ሰው ያያጨ ሞቶ ብዬ ሰባት በተሰብ ስድስት ልጅ በተራ ባረ ባሌ ሞቷል የባሌ ወንድም ሞቷል። በግሬ ለመጣው አባይን እንግዲህ በታሃሮ ጀምረን እንግዲህ ታሃሮ ተቀመጥነው እንግዲህ ዛ ራስ ንሞት ተነሳን በግራችን ተኩሱ ሲገፋ ታሃሮ ገባ። ታሃሮ ሲገባ እንግዲህ በግራችን ተነሳ ጧት ተነስተን ውሏችንን ስነዱናል አደራችንን ስነድ ያድረን አሁንም ውሏችን ስነዱነን 12 ሰዓት አባይ ገባ።
ከሁለት ወር በፊት በመስራቅ ወለጋ ዞን ኬረሙ ወረዳ በተፈጠረው ግጭት ተፈናቅለው ሃሮ በተባለ ቦታ የነበሩ ናቸው አሁን በግራቸው እየመጡ ያሉት የሚለው ከኬረሙ ወረዳ የመጣው ሙሳ ካሳ
ብዙ ንብረት ወድሟል። ብዙ የሰው ህይወት አልቋል። ወንድ ሴት እንዳለ በሙሉ አልቋል። የተረፈውም ወደ ሃሮ ቀበሌ የምትባለው ከተማዛችን ላይ ተቀምጠን ብዙ ሰው ይዘው ይቀራል። አባይ በርሃ ላይ በሞልድ አንጻር በራብ በዋጠም መንገድ ላይ ቆይ ወደቀለ በአራት ቀናችን ዝገባ ሃሮ ላይ ሁለት ወር ቆይተናል። ያው መንገዱ ያስፈራል መንገድ ላይ ጥቃት ስላለ ያው ቃስ ያለኝ ተሸለከን ምን እንመጣ እና አዘራለ ወዝብ ቶሎ መንግስት ይደስላቸው የተሻለ ይመስለኛል። እኛ እንኳን ወተናል እዚህ ለምንም ቢሆን እንኖራለን ግን እዚህ ያለው ህዝብ በጣም የሚያሳዝነው ለቤተሰቦቻችን እዚህ ያለው ቤተሰብ
ምን ያህል ሰው ይሆናል እዚህ ያለው
እዛ ነው ግፋብር ወደ 80 ህዝብ በላይ አለ እዛ።
የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን የቅድሚያ ማስጠንቀቂያና ምላሽ ዳይሬክተር ጌቴ ምህረቴ ከኦሮሚያ ክልል ከአራቱም ዞኖች ተፈናቅለው እየመጡ ያሉ ተፈናቃዮች ወደ 1 ሚሊዮን እየተጠጋ ነው ብለዋል። በኦሮሚያ ክልል ሰላማዊ ናቸው ተብለው በተመረጡ 13 ወረዳዎች እንዲሰፍሩ የተደረጉ ተፈናቃዮች ሳይቀሩ እየተመለሱ እንደሆነ ነው አቶ ጌቴ የተናገሩት።
ሰው በጣም ከቀን ቀን እየጨመረ የመጣበት ሁኔታ ነው ያለ። በእኛ ክልል ላይ እስካሁን ድረስ ወደ 900 ሺህ ምናምን የሚጠጋ ተፈናቃይ ከሁሉም የኦሮሚያ ክልል ዞኖች የመጡበት ሁኔታ ነው ያለ። ከዛ ውስጥ ሰላም ወደ ነበሩ ቦታዎች ላይ ተብሎ ኦሮሚያ ክልል ላይ የተከሰው አንድ 13 ዞኖች ነበሩ። እነሱ ላይ ባለፈው አመት ሰኔ አካባቢ ላይ የመመለስ ስራ ተሰርቷል። ነገር ግን የመመለስ ስራ ቢሰራም እንኳን እዛው የነበሩት እነዚህ ሰላም አካባቢ የተባሉት የኦሮሚያ ዞኖችን በራሱ እዛ አካባቢ ላይ ከመለስናቸው በኋላ የመመለስ ወደዚህ መምጣት ሁኔታዎች በጣም በሰፊው ያለበት ሁኔታ ነው ያለ። ስለዚህ አብዛኛው በተለይ እነዚህ 8 ዞኖች የሚባሉ የኦሮሚያ ክልል በተለያየ በሸኔ ቡድን ነጻ ያልሆኑ ዞኖች ስላሉ ከነዚህ ከ8ቱ ዞኖች ደግሞ በጣም በተለየ መንገድ አራቱ የወለጋ ዞኖች የሚባሉት ላይ ተመርካታ ቁጥር እየመጣን ያለ። እንግዲህ ከዚህ ከ900,000 ካልነው ተፈናቃይ ውስጥ በዚህ በሁለት ሳምንት በሶስት ሳምንት እና በአንድ ወር ውስጥ በእጃችን የመዘገብናቸው ወደ 15,000 ሰዎች የተመዘገቡ አሉ በእጃችን ላይ። ነገር ግን መንግስት ሳያውቁ በራሱ ዝም ብሎ ተፈናቅሎ የመጣ በየጊዜው እያንዳንዱ ቦታዎች ላይ የመግባት ሁኔታዎች እንዳሉ መረጃዎች አሉን። ልክ እሱ ባለበት ሁኔታ ዛሬ ደግሞ ከ800 የማያንሱ ሰዎች ምስራቅ ወለጋ ላይ ከነበሩ ወረዳዎች ላይ እዚህ ግቢያችን ውስጥ ተጠልለው ያሉበት ሁኔታ ነው ያለው።
ከምስራቅ ወለጋ ዞን ከሐሙሩ ወረዳ እንደመጣ የሚናገረው ሙሉ ቀን ጌታቸው ካለፈው 3 አመታት ወዲህ በአካባቢው ታጥቀው አማራ እዚህ ይውጣ የሚሉ ኃይሎች እንዳጋጠሙት ይናገራል።
በአራቱም አቅጣጫ ነው የወጣ መንገድ ተቆርጧል። ወደ ነቀምት መሄድ አይቻልም። ወደታችን በረሃም ወረዳ አይቻልም። ወደ ጋምሳ መምጣትም አይቻልም። ወደ አማራ ክልል ወደ መስመር መምጣት አይቻልም። ወደዛ ቦታ መሄድ አይቻልም። ወደዚህ መመለስም አይቻልም። ግን መሃል ላይ ነው ያለን። ቦንካ የሚባል ትልቅ ወንዝ አለ አካባቢውን ያከበበ። በዛው ውስጥ አና ይመጣ ከየት እንደመጣ እናቀው። መጀመሪያ ሲመጣ ሁሉም የታጠቀ ኃይል ነው። የትኛው እንደሚማታ ወይም የትኛው እንደሚይዘን አናቀው። አዴ ብሊስማ ኦሮሞ ነው። እኛ የኦሮሞ ነፃ አውጪ ነን። ኦሮሚያ ነፃ ትወጣለች ነው።
ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው የኢትዮጵያ ፓርላማ ግን ሸኔ በሚል ባሸባሪነት የፈረጀው ቡድን በተደጋጋሚ በሰጣቸው ምላሾች ንጹሃንን ከመግደልና ከማፈናቀል ጋር የሚቀርበውን ወንጀላ ማስተባበሉ ይታወሳል። የተፈናቃዮቹ ቁጥር እለትለት እየጨመረ መምጣቱን የሚናገሩት አቶ ጌቴ ምህረቴ ተዘግተው የነበሩ መጠለያ ጣቢያዎችን እንደገና መከፈቱን አቶ ጌቴ አክለው ገልጸዋል።
አንድ ካምፕ ሰሜን ወሎ አብሮ ወረዳ ላይ ጃራ ካምፕ ልዩ ስሙ የሚባል አንድ ካምፕ አለ። እዛ ቦታ ላይ ማስጀመር እንዳለብን ተስማማን። ስለዚህ ባለፈው የመጀመሪያው ካምፕ ላይ ወደ 82 ሰዎችን ወስደን ካምፑ ላይ ስራ ያስጀመርነው ሁኔታ አለ።
የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ኮሚሽን ማስተባበሪያ ጽህፈት ቤት ኃላፊ አቶ አለሙ ይመር ተዘግተው የነበሩ የጃራ መጠለያ ጣቢያ ተከፍቶ ተፈናቃዮችን እየተቀበለ መሆኑን ገልጸው የተፈናቃዮቹ ቁጥር ከዞኑ አቅም በላይ መሆኑን አክለው ገልጸዋል።
ከስምንት ቀን አካባቢ ሁኔታ አንድ ስምንት ቀኑ ወደ በቀን ከ700 ሰው በላይ ነው እየገባ ያለው ጃራ ካምፕ ላይ። ተዘግቶ ከነበረው ካምፕ አሁን እያስገባን ያለንበት ሁኔታ ነው ያለው። አሁን በነገራችን ላይ የተፈናቃይ ቁጥሩ ለዞናችን ከአቅማችን በላይ የሆነበት ሁኔታ ነው ያለው። ከአቅማችን በላይ የሆነበት ዋናው መሰረታዊ ችግር በመንግስት በኩልም አሁን እየቀረቡ ያሉ ድጋፎችን ስናያቸው ኦልሬዲ በቂ አይደሉም።
በኦሮሚያ በቀጠለው የጸጥታ ችግር ምክንያት ንጹሐን ዜጎች በክልሉ ውስጥና ከክልሉ ውጭ ወደ አማራ ክልል እየተፈናቀሉ መሆኑን የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤን ኦቻ ሰሞኑን ባወጣው ሪፖርት ጠቁሟል። በሁለት ሳምንታት ጊዜ ውስጥ ብቻም በብዙ መቶዎች የሚቆጠሩ ወደ አማራ ክልል የተሰደዱ ተፈናቃዮች መመዝገባቸውንም አመልክቷል። በተለያዩ ጊዜያት የሚመጡ ተፈናቃዮችን ከከተማው ነዋሪ ጋር ተራ በመግባት የሚመግቡት 300 አባላት ያሉት የሳፎች ወዳጅ ጀማ የተባለው የበጎ አድራጎት ማህበር አባላት በቦታው ለተፈናቃዩ ምግብ ሲያቀርቡ አገኘናቸው። ወጣት ዑመር አሚድ ስለ ማህበራቸው እንዲህ ይላል።
እነ የተፈናቀሉ ሰዎች መጣዋል የሚል አንድ ወንድማችን እሱ ነገረን። ጠዋት ያው ብራ ወጣተን በማህበራችን በጀማችን ስም ጠዋት ሻይና ዳቦ አብልተናቸዋል። እዛ በኋላ ምሳ ለማብላት ደግሞ እቃ ምናምን ስናመጣይን ሌላ ሰው መጥቶ ነበር እንዳጋጣሚ፣ እሱን እያገዝን የእሱን አበላን። እኛውን እራት ልናበላ ወጥተናል። ቡና ጠጥተናል። ለሆነ አንድ ብረት ስጥለን ያኛው ሰው የምሳ ስለቻለልን እኛ ቡና ጠጥተናቸው።
የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን የቅድሚያ ማስጠንቀቂያና ምላሽ ዳይሬክተር አቶ ጌቴ ምህረቱ የባህር ዳር ከተማ ነዋሪ እያደረገ ላለው ድጋፍም ምስጋና አቅርበዋል። አቶ ጌቴ አያይዘውም አሁንም ቁጥሩ እጅግ ብዙ የሆነ ተፈናቃይ በአባይ በረሃ በኩል እየመጣ እንደሆነ መረጃ እንዳላቸው ገልጸው ከክልሉ አቅም ውጭ ስለሆነ ለጋሽ ድርጅቶችም የእርዳታ እጃቸውን እንዲዘረጉ ጥሪ አቅርበዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው። አሁን ወደ ዓለም አቀፍ ዘገባዎቻችን እናልፋለን። የዓለም የጤና ድርጅት በ54 ሀገሮች እጅግ አጣዳፊ በሆኑ የጤና አደጋዎች የተጎዱ በሚሊዮኖች የተቆጠሩ ሰዎችን መርጃ የሚውል 2.54 ቢሊዮን ዶላር ድጋፍ ተማጸነ። ገንዘቡ ተደራራቢ በሆኑ ሰው ሰራሽና የተፈጥሮ አደጋዎች ምክንያት በተከሰቱ አጣዳፊ የጤና ችግሮች ለተጎዱ መርጃ እንደሚውል አስታውቋል። ይህ የአሁኑ ተማጽኖ ድርጅቱ እስካሁን ከጠየቃቸው ሁሉ ከፍተኛው መሆኑን ጠቅሳ ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች።
የዓለም የጤና ድርጅት ዋና ዳይሬክተር ቴድሮስ አድሃኖም የገንዘብ ድጋፍ ተማጽኖን ሲያቀርቡ ባሰሙት ንግግር ከዚህ ቀደም ባልታየ ደረጃ ቀውሶች አንድ ላይ ተደራርበው ሲከሰቱ እያየን ነው ብለዋል። በመሆኑም ከአሁን ቀደም ከተደረጉት የገዘፈ ምላሽ ይጠይቃል ሲሉም አስረድተዋል። የዓለም የጤና ድርጅት ቁጥራቸው እጅግ የበዛ አንዱ በአንዱ ላይ ተደራራቢ የሆኑ የጤና ቀውሶችን እየታገለ መሆኑንም አመልክተዋል። በፓኪስታን የአየር ንብረት ለውጥ ያስከተለውን የጎርፍ አደጋ፣ በሳህል ክልልና በአፍሪካ ቀንድ ድርቅና አጣዳፊ ረሃብ እንዲሁም በዩክሬኑ ጦርነት ምክንያት የተከተሉ የጤና ችግሮችን ዘርዝረዋል። በበርካታ ሀገሮች የኩፍኝ፣ የኮሌራና ሌሎችም ገዳይ የሆኑ በሽታዎች ወረርሽኞች የተቀሰቀሱባቸው በርካታ ሀገሮች መኖራቸውንም ነው ያወሱት።
ዓለም አይቶ እንዳላየ በመሆን እነዚህ ቀውሶች ራሳቸው በራሳቸው መፍትሄ ያበጃሉ ብሎ ተስፋ ማድረግ የለበትም። የገንዘብ ድጋፍ በመስጠትና ፈጥነን እርምጃ በመውሰድ የሰውን ሕይወት ልናተርፍ እንችላለን። ማህበረሰቦች ከአደጋ እንዲያገግሙ የሚደረጉ ጥረቶችን ልናግዝ እንችላለን። በሽታዎች በአገር ውስጥ አልፎም ድንበር ተሻግረው እንዳይዛመቱ ለመከላከል እንችላለን። ማህበረሰቦች ኑሯቸውን መልሰው ለመገንባት እድል እንዲያገኙ እንረዳለን።
በዓለም ዙሪያ ካሉት ሰብአዊ ቀውሶች ለ80 ከመቶ ምክንያቱ ግጭት መሆኑን የዓለም የጤና ድርጅት ያመለክታል። በዓለም ዙሪያ የተከሰተው ለመከላከል የሚቻል የእናቶችና ህጻናት ሞት ግማሹ የሚደርሰው በግጭት በተጎዱና ለአደጋ በተጋለጡ አካባቢዎች መሆኑንም ያስረዳል። እንደ አውሮፓውያን የዘመን አቆጣጠር ባለፈው 2022 ዓመተ ምህረት በዓለም ዙሪያ ከተከሰቱትና እጅግ አጣዳፊ ተብለው ከተፈረጁት የጤና አደጋዎች ውስጥ 64 ከመቶውን የተሸከሙት የአፍሪካ ሀገሮች መሆናቸውን ይኸው የዓለም የጤና ድርጅት ሪፖርት ያሳያል። ፊዮና ብራካ በዓለም የጤና ድርጅት የአፍሪካ ቢሮ የአጣዳፊ የጤና አደጋዎች ምላሽ ኃላፊ ናቸው። አፍሪካ በግጭቶችና የአየር ንብረት ለውጥ ምክንያት የተከሰቱ ሰብአዊ ቀውሶችን እንዲሁም ከአዳዲስና በየጊዜው ከሚነሱ ወረርሽኞች ጋር ስትታገል መቆየቷን አስገንዝበዋል። ከኮንጎ ሪፐብሊክ ዋና ከተማ ከብራዛቪል በሰጡት ቃል እነዚህን የተወሳሰቡ አጣዳፊ ችግሮች መታገል ቀላል እንዳልሆነ ገልጸዋል። ሆኖም የዓለም የጤና ድርጅትና አጋሮቹ ያደረጉት ድጋፍ በብዙ መንገድ ጠቅሟል ነው ያሉት።
For instance, the time taken by countries to detect and interrupt outbreaks.
ምሳሌ ለመጥቀስ ሀገሮች በአሁኑ ጊዜ የበሽታ ወረርሽኝ ሲቀሰቀስ ከበፊቱ ባጠረ ጊዜ ይደርሱበታል፣ እንዳይስፋፋም ፈጥነው ይቆጣጠሩታል። ባለፉት 3 ዓመታት የኮቪድ-19 ዓለም አቀፍ ወረርሽኝን ለመታገል የወጣው መዋለ ንዋይ ውጤትን ያሳየ ነው። አሁግሪቱ ቫይረሱን የመቋቋም አቅሟ ተሻሽሏል። ለሚከሰቱ አጣዳፊ የጤና አደጋዎችም ምላሽ የሚሰጥበት ስርዓቷም ተጠናክሯል።
በአሁኑ ወቅት የዓለም የጤና ድርጅት በመላው ዓለም ድጋፍ እየሰጠባቸው ያሉ 54 አጣዳፊ የጤና አደጋዎች አሉ። 11ዱ እጅግ ከባድ ወይም ሶስተኛ ደረጃ ተብለው የተፈረጁ ሲሆኑ ከመካከላቸው 7ቱ በአፍሪካ ሀገሮች እንደሆኑና የተቀሩት ዩክሬን፣ የመን፣ አፍጋኒስታንና ሶሪያ መሆናቸው ተገልጿል።
ወደ ተከታዩ ዘገባችን እንውሰዳችሁ። ዩናይትድ ስቴትስ ፌዴራል ፍርድ ቤት አውሮፕላን አምራቹ ቦይንግ ኩባንያ እንዲከሰስ ባሳለፈው ውሳኔ መሰረት በሁለቱ የቦይንግ 737 ማክስ አውሮፕላኖች ላይ በደረሰው አደጋ ሕይወታቸውን ያጡ ዘመዶች ወይም ቤተሰቦች ሐሙስ ዕለት ቀርበው ቃላቸውን እንደሚሰጡ ከፍርድ ቤት መዝገብ የተገኘው መረጃ ያመለክታል። ዘገባው የሮይተርስ ነው። ስመንሽ ቆይታ ቀርበዋለች።
በቦይንግ 737 ሁለት አውሮፕላኖች ላይ የደረሰውን አደጋ ተከትሎ እንደ አውሮፕላን አቆጣጠር በ2021 ዓ.ም የተደረሰውን ስምምነት የተጎጂ ቤተሰቦች መቃወማቸውን ተከትሎ የዩናይትድ ስቴትስ የወረዳ ፍርድ ቤት ዳኛ ሪድ ኦኮነር ቦይንግ ኩባንያ ፍርድ ቤት ቀርቦ በወንጀል እንዲጠየቅ ውሳኔ ያሳለፉት ባለፈው ሳምንት ነበር። ቦይንግ በ737 ማክስ አውሮፕላኖቹ ላይ ከተገኘ የአሰራር ጉድለት ጋር በተያያዘ በቀረበበት የማጭበርበር ሴራ ክስ ዙሪያ እንደ አውሮፓውያን አቆጣጠር በጥር 2021 ዓ.ም የፍትህ ሚኒስቴር እንዲዘገይ ያደረገው የ2.5 ቢሊዮን ዶላር የክስ ስምምነት ተፈራርሟል። በስምምነቱ መሰረትም ቦይንግ በወንጀል ያለመከሰስ ከለላ ማግኘት ችሎ ነበር። በዚህ ዙሪያ ሐሳቡን እንዲሰጥ ሰኞ ዕለት የተጠየቀው ቦይንግ አስተያየት ከመስጠት ተቆጥቧል። የተጎጂ ቤተሰቦች የፍትህ መስሪያ ቤቱ ዋሽቷል፣ በሚስጥር ባካሄደው ሂደትም መብታችንን ጥሷል ሲሉ በመከራከር ዳኛ ኦኮነር የቦይንግን በወንጀል ያለመከሰስ መብት እንዲያነሱ ጠይቀዋል። ዳኛ ኦኮነር በጥቅምት ወር ባሳለፉት ውሳኔ በሁለቱ በተከሰከሱት የቦይንግ 737 ማክስ አውሮፕላኖች ሕይወታቸውን ያጡ ሰዎች በሕግ ፊት የወንጀል ሰለባዎች ተደርገው ይወሰዳሉ ብለዋል። የቤተሰብ አባላትም ቦይንግ በወንጀለኛ መቅጫ ሕጉ መሰረት ክስ እንዲቀርብበት አሳስበዋል። እንደ አውሮፓውያን አቆጣጠር በ2018ና በ2019 በኢንዶኔዥያና በኢትዮጵያ የደረሱት የመከስከስ አደጋዎች ቦይንግ ከ20 ቢሊዮን ዶላር በላይ እንዲያወጣ ያደረጉ ሲሆን ከፍተኛ ሽያጭ የነበረው አውሮፕላን ለ20 ወራት ከበረራ እንዲታገድ ሆኗል። የዩናይትድ ስቴትስ ምክር ቤትም የአውሮፕላን ጥራት ማረጋገጫን የሚያሻሽል ሕግ እንዲያጸድቅ አድርጓል። በክስ ሂደቱ ላይ ቃላቸውን ይሰጣሉ ተብለው ከሚጠበቁት መካከል በአደጋው 3 ልጆቹን ሚስቱንና አማቱን ያጣው ፖል ኒሮጌና ሴት ልጃቸውን ሳሚያ ሮዝ ቱሞን ያጡት ናዲያ ሚለርና ሚካኤል ስቱሞን እንደሚገኙበት የፍርድ ቤት መዝገብ ያሳያል። በአውሮፕላን አደጋዎቹ ህይወታቸው ካለፈው 346 ሰዎች መካከል የጥቂቶቹን ዘመዶች የወከሉት ጠበቃ ፖል ካሴል እንደሚሉት ቤተሰቦቹ በችሎቱ ላይ ለሚወዷቸው ሰዎች ሞት ተጠያቂ ስለሆነው ኩባንያ ለመናገር በጉጉት እየተጠባበቁ ነው። ቦይንግም ሆነ የፍትህ ሚኒስትር ለተጎጂ ቤተሰቦች ካሳ የሚውል የ500 ሚሊዮን ዶላር ፈንድ፣ 243 ሚሊዮን ዶላር የቅጣት ክፍያንና ለአየር መንገዶች የሚከፈል የ1.7 ቢሊዮን ዶላር ካሳ የሚያጠቃልለውን የክስ ስምምነት ጥሶ ክሱ እንደገና መከፈቱን ይቃወማሉ። ቦይንግ በህዳር ወር ስምምነቱን እንደገና ለመክፈት የሚደረግን ማንኛውም ጥረት እንደሚቃወም ተናግሮ ይህ ከዚህ በፊት ታይቶ የማይታወቅ የማይሰራና ፍትሃዊ ያልሆነ ነው ሲል ገልጿል። ስምምነቱን ለሁለት ዓመት ያክል ሲያከብር መቆየቱንም አመልክቷል።
ወደ ተከታዩ ዘገባችን ስንወስዳችኋለን። ወደ ኬንያ ነው የምናመራው። ኬንያ ያሉ የኮንጎ ቱትሲ ስደተኞች ወደ ሀገራቸው ለመመለስ በመጠየቅ ሰልፍ አካሂደዋል። ኬንያ ውስጥ በስደተኝነት የሚኖሩ ቱትሲዎች ወደ ዲሞክራሲያዊት ኮንጎ ሪፐብሊክ መልሱን በማለት ባለፈው ሳምንት ረቡዕ ናይሮቢ ውስጥ ሰልፍ መውጣታቸው ተዘግቧል። ቱትሲዎች ስደተኞቹ ከበርካታ ዓመታት በፊት ከኮንጎ ብጥብጡን ሸሽተው ወደ ኬንያ መሰደዳቸውን ይናገራሉ። ኪንሻሳ በበኩሏ የሩዋንዳ ዜጎች ስለሆኑ አልቀበላቸውም ብላለች። ቪክቶሪያ አሙንጋ ከናይሮቢ ያጠናቀረችው ዘገባ ነው። ቆንጅታየ ታቀርበዋለች።
ወደ ሀገራችን መልሱን የሚሉ ጥያቄዎች የተጻፉባቸው ሰሌዳዎችን ያነገቡ ከኮንጎ የመጡ ስደተኞች በናይሮቢ ጎዳናዎች ላይ ሰልፍ አካሂደዋል። ኬንያ በሚገኙ የስደተኛ ካምፖች ተጠልለው መኖር ከጀመሩ ከ20 ዓመታት በላይ እንደሆናቸው የሚናገሩት ስደተኞች ኮንጎ አላውቃችሁም ስላለችን ለአገር አልባነት እየተዳረግን ነው በማለት ሮሮ አሰምተዋል። ባሃቲ ጊስሌን አሁን የ25 ዓመት ወጣት ነው። ኮንጎ ኒያንዛሌ ከተማ በሚገኘው መንደሩ ከ15 ዓመታት በፊት ግጭት ተቀስቅሶ ወላጆቹ ሲገደሉ አገር ጥሎ እንደተሰደደ ይናገራል።
በ2008 ዓመተ ምህረት መንደራችን ውስጥ ጦርነት ተቀሰቀሰ። ያው እንደተለመደው ግድያ ቀጠለ። እኔ ያን ጊዜ ወላጆቼና ብዙ የቤተሰቤ አባላት ሲሞቱብኝ አገር ጥዬ ልሰደድ ወሰንኩና ወደ ኬንያ መጣሁ።
ወደ ትውልድ ሀገሬ ወደ ኮንጎ መመለስ እፈልጋለሁ፣ እስካሁን ግን አልቻልኩም ብሏል ባሃቲ። የኮንጎ ባለስልጣናት እሱንና ሌሎቹንም ቱትሲዎች መመለስ የለም ሀገራችሁ የተሰደዳችሁበት ሀገር ነው ብለው እንደከለከሏቸው ነው የገለጸው።
ወደ ሀገሬ መልሱኝ እያልኩ ነው። ሀገሬ ኮንጎ ነው። የአገሬ መንግስት እንዲወስደኝ ነው የምጠይቀው።
በኬንያ የተባበሩት መንግስታት ድርጅት የስደተኞች ኮሚሽን የኮሚኒኬሽን ተጠሪዋ ቻሪቲ ኢንዞሞ ለቪኦኤ በኢሜይል በላኩት ማብራሪያ መስሪያ ቤታቸው ወደ ሀገራቸው ለመመለስ ፈቃደኛ የሆኑ ስደተኞችን እንደሚረዳ ገልጸው የቱትሲዎቹ ጉዳይ ግን እስካሁን አልደረሰንም ብለዋል። የቱትሲዎቹን የስደተኝነት ይዞታ በአካባቢው ሀገሮች ያለው ብሔረሰባዊና ፖለቲካዊ ውጥረት አወሳስቦታል። ዲሞክራሲያዊት ኮንጎ ሪፐብሊክ ከምስራቅ ኮንጎ ኪቡ ክፍለ ግዛት የሚንቀሳቀሰውን M23 የተባለውን ታጣቂ ቡድን ትደግፋለች ብላ ሩዋንዳን ስትወነጅል ቆይታለች። የሚበዙት የቡድኑ ታጣቂዎችም ቱትሲዎች ናቸው። እናም የኮንጎ መንግስት ሀገር ጥለው የተሰደዱ የኮንጎ ቱትሲዎች አብዛኞቹ የM23 ወይም የሩዋንዳ ደጋፊዎች ናቸው ብሎ የሚጠረጥር ይመስላል። ቪኦኤ በስልክ ያነጋገራቸው የኮንጎ ፕሬዝደንታዊ አማካሪ ዣን ጃክ የሌላ ሀገር ጥቅም ለማስጠበቅ የሚሰሩ ስካልሆኑ ድረስ መንግስታችን ሁሉንም ትጥሲዎች ይቀበላል ብለዋል።
ሳትራ ወቁባሊ ወጥስ ታማኒ ወኮንጎማን ሳዋ ና
ቱትሲዎች የኮንጎ ዜጎች ከሆኑ እንቀበላቸዋለን። ብዙዎቹ በመንግስት ሰራተኝነት፣ በኮንጎ የጦር ሰራዊት አባልነት፣ በሌላም ስራ ሊያገለግሉ ይችላሉ። የማንፈልገው የሩዋንዳን ጥቅም ለማስጠበቅ መስራት የሚፈልጉትን ነው።
የዲሞክራሲያዊት ኮንጎ ሪፐብሊክ መንግስት ከኤም 23 ጋር በደረሰው የሰላም ውል ከአጎራባች ሀገሮች ጋር በተፈራረመው ስምምነት መሰረት ስደተኞች የሚመለሱበትን መንገድ ሊያመቻች ቃል ገብቷል። ይሁን እንጂ የሰላም ስምምነቱ በአሁኑ ወቅት እየተፈረከረከ ይመስላል። ባለፈው ማክሰኞ የኮንጎ ፕሬዝደንት ፌሊክስ ቲሼኬዲ በሰጡት መግለጫ ታጣቂው ቡድን ምስራቅ ኮንጎ ውስጥ ከያዛቸው አካባቢዎች በሙሉ እወጣለሁ ብሎ የገባውን ቃል ተግባራዊ አላደረገም በማለት ክስ አሰምተዋል። በሌላ በኩል የኤም 23 ቃል አቀባይ ሎረንስ ካያንካ የኮንጎን መንግስት ተኩስ አቁም ስምምነቱን እያከበረ አይደለም፣ የኛ ተቀናቃኝ የሆኑ ታጣቂ ቡድኖችን ያስታጥቃል ብለው መወንጀላቸውን ሮይተርስ ዘግቧል።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን ዝግጅታችንን ነው። ዝግጅቶቻችንን ተከታትላችሁ አስተያየቶቻችሁን horn@voanews.com የኢሜል አድራሻችን እንዲሁም @voaamharic የፌስቡክ ገጻችን የውስጥ መልእክት ብታደርሱን ትችላላችሁ። አድማጮች፣ አሁን አጭር የፕሮግራም ማሳሰቢያ አለን።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
አድማጮች፣ አሁን የማክሰኞ ምሽት ንግድና ምጣኔ ሀብት ተከታዩ መሰናዶ ነው። በዛሬው የንግድና ምጣኔ ሀብት ዝግጅታችን የውጭ ምንዛሬ ግብይትን የተመለከተ ዘገባ አሰናድተናል። በባንኮችና በትይዩ ገበያው መካከል ያለውን የዶላር ሽያጭ ዋጋ ልዩነት ለማጥበብ ግብይቱ ነጻ መደረግ አለበት ሲሉ የፋይናንስ ባለሙያው አቶ ኢየሱስ ወርቅ ዛፉ ተናግረዋል። ይህ የሚደረገው ግን ጠንካራ የቁጥጥር ስርዓት መዘርጋት ሲቻል ነው ይላሉ። የኢኮኖሚ ባለሙያው ዶክተር አደም ፈቶ በበኩላቸው ሀገሪቱ ያለባት የውጭ ምንዛሬ ጥረት ካልተቀረፈ የምንዛሬ ዋጋ ልዩነቱ በቀላሉ እንደማይፈታ ተናግረዋል። የውጭ ምንዛሬ ጥረቱ የተፈጠረው በኢኮኖሚው መዋቅራዊ ችግር ምክንያት እና በሚታየው ፖለቲካዊ አለመረጋጋት እንደሆነም ዶክተር አደም ገልጸዋል። ባለሙያዎቹ የውጭ ምንዛሬ እጥረቱን ለመቅረፍ የብርን ዋጋ ማውረድ መፍትሄ እንደማይሆን ይናገራሉ። በሌላ በኩል የብር ምንዛሬ አቅም እንደማይወርድ የገንዘብ ሚኒስትሩ ዶክተር ኢዮብ ተካልኝ በትዊተር ገጻቸው ላይ ባለፈው ሳምንት አስታውቀዋል። ኢትዮጵያ የብር ምንዛሬ ዋጋን ልታወርድ እንደሆነ የሚሰማው ነገር ትክክል አይደለም ሲሉ ማስተያየት ሰጥተዋል። ባለሙያዎቹን ያነጋገረው ገብረ ሚካኤል ገብረ መድን በዚህ ጉዳይ ላይ ለዛሬ ንግድና ምጣኔ ሀብት መሰናዶ እንደሚከተለው ይዞታል።
በኢትዮጵያ የኢኮኖሚ ባለሙያዎች ማህበር ከፍተኛ ተመራማሪ የሆኑት ዶክተር አደም ፈቶ ከሰባ ዓመታት በፊት የብርና የዶላር የምንዛሬ ዋጋ እኩል እንደነበረ ተናግረው በሂደት ግን የብር ዋጋ እየወረደ የዶላር ደግሞ እየጨመረ መሄዱን ገልጿል። በአሁኑ ጊዜ የዶላር የምንዛሪ ዋጋ በባንኮች 54 ብር በጥቁር ገበያው ደግሞ የዚህ እጥፍ መሆኑን የገለጹት ዶክተር አደም የምንዛሪ ዋጋ ልዩነቱ የሰፋው የኢኮኖሚው መዋቅራዊ ችግር የፈጠረው የዶላር እጥረት በመኖሩ እንደሆነ አመልክቷል።
እንደምናውቀው በአብዛኛው ግብርና መር ነው ኢኮኖሚ። በአብዛኛው የሰው ኃይልን የሚቀጥረው ምርትም ከግማሽ ወይ እንደማን ሶስተኛ የሚሆነው እናመርተው ዱና አብዛኛው የውጭ ሀገር ገንዘብ ክምችታችን የምናገኘው ከግብርናው ስለሆነ ያንዱ ከጊዜ ወደ ጊዜ የዶላር እና የብር ምንዛሬ እየተለዋወጠ እንዲሄድ ያደረገበት ሁኔታ ነው ያለው። ከዛም በተጨማሪ ደግሞ የኛ ኢኮኖሚ እንደምናውቀው በአብዛኛው መዋቅራዊ የሆኑ ችግሮች ያሉበት ኢኮኖሚ ነው። ለምሳሌ ኤክስፖርት የምናደርገውን ብናይ ምንም እሴት ያልተጨመረባቸው የግብርና ምርቶች ነው የምናስገባው። ደግሞ በጣም ውድና አብዛኛው የውጭ ሀገር ገንዘብ ክምችታችንን የሚወስዱ ኢምፖርቶች ናቸው። ስለዚህ በዚህ መልኩም መዋቅራዊ ችግሩ ይገለጻል።
በባንኮችና በትይዩ ገበያው መካከል ባለው ሰፊ የዶላር ዋጋ ልዩነት የሚስማሙት የፋይናንስ ባለሙያው አቶ ኢየሱስ ወርቅ ዛፉ ችግሩን መቅረፍ የሚቻለው ግብይቱን ነጻ በማድረግ ነው የሚል አስተያየት ሰጥቷል።
የዘለቄታ መልሱ የሚያስከትለውን ጥፋት መቋቋም አለመቻላችን ነው እንጂ በኢኮኖሚስቶቹ እንደሚሉት ካፒታል አካውንታችንን እንግዲህ መንገድ ፈልገን የግዴታ ሊበራላይዝ ማድረግ አለብን። ዶለሩን እንግዲህ ፍሪ አድርጎ ምንዛሪውን ፍሪ ማድረግ ለተወሰነ ጊዜ ምናልባት በጣም ሊጎዳ ይችላል።
ምን ማለት ሆት ነው የዶላር ገበያውን ነጻ ማድረግ ማለት?
ሌጂትመት ለሆነ ትራንዛክሽን ዶለር ስትፈልግ ዶለር ማግኘት መቻል። ምንዛሪ እንትኑንማ ፍሪ ማድረግ ማለት ህጋዊ ለሆኑ ትራንዛክሽንስ የውጭ ምንዛሪ ፍላጎትህን ባንኮቹ ጋር ሄደህ ወይንም ላይሰንስ ሆኑ ዲለሮች ጋር ሄደህ መለወጥ መቻል አለብህ። ይህንን የሚያስችል ሁኔታ ማለት ነው።
ግብይቱ ነጻ ሲደረግ ግን ጠንካራ የቁጥጥር ስርዓት እንደሚያስፈልግ ተናግረዋል።
ህጋዊ ግብይቶች በስርዓቱ እንዲሄዱ ነው። ምክንያቱም እንደ ልብ የሚለወጥም እኮ ቢሆን በዚያም ላይ አድቫንቴጅ ለመውሰድ የሚሞክሩ አይኖሩም አይባልም። ምንም አይነት ጥሩ ነገር ብታደርግ ሁሉ ነገር ፐርፌክት አይሆንም። ይህንን አንቲሲፔት የሚያደርግ ስርዓት ነው የምትፈጥረው። እንዲህ እንዲህ የመጣ እንደሆነ እንዴት እንቋቋመዋለን የሚል ይህንን መጀመሪያውኑ ታስቦበት ስርዓት ተደርጎለት ነው።
የሀገሪቱ የውጭ ምንዛሪ ክምችት አስተማማኝ ሊሆን እንደሚገባውም አጽንኦት ሰጥተውታል።
ፍሪ ካደረግ ያው ሰው ገንዘቡን ይዞ ሲመጣ ዶለሩን አቬለብል ማድረግ አለብህ። ሊስት እንዲያው ሌጅትመት ለሆኑ ነገሮች ይህንን ለማድረግ ደግሞ ያለህ የፎሬን ሪዘርቭ እንደዚህ እንዳሁኑ በሳምንት የሚቆጠር የኢምፖርት ዋጋ መሸፈን ብቻ ሳይሆን የብዙ ወራት ሲሆን የአመታት ኢምፖርት መሸፈን የሚችል ዶላር ሲኖርህ ነው ሳፕላይ ሊኖር ያስፈልጋል። በተወሰነ ደረጃ
ኢትዮጵያ በአሁኑ ጊዜ አሳሳቢ የሆነ የውጭ ምንዛሬ እጥረት እንዳለባት የሚናገሩት ሁለቱም ባለሙያዎች የአጭር ጊዜ መፍትሄው ከአበዳሪ ተቋማት የሚጠበቀው ተስፋ ነው ብለዋል። ዶክተር አደም ፈቶ
ተያይዘው ያሉ ነገሮችን መፍታት የሚቻልበት ሁኔታ ነው ያሉ። ለምሳሌ አሁን ፕሪቶሪያ ላይ የተጀመረው ስምምነት አለ። ያንን ነገር አስፍቶ አሁን ወደ ብሔራዊ ምክክርም ይሄዳል ተብሏል። ሁሉም እንግዲህ ኃይሎች ያሳተፈ ያንን ነገር ስናደርግ እንግዲህ ሰላም ስምምነት ሲኖር በውጭ ሀገር ገንዘብ ክምችታችንን ሲጨምር የተወሰነ ምናልባት ብርን የመርከስ ሂደቱን መቀነስ ይቻላል።
አቶ ኢየሱስ ወርቅ ዛፉም ከአበዳሪዎች ሊኖር የሚችል የእዳ ማሸጋሸግ እርምጃም ችግሩን ለመቅረፍ እንደሚያግዝ ተናግረዋል።
ምናልባት አሁን ያው ጦሩ ቆሟል በሚል ምናልባት ካለፈው በተሻለ መልኩ የመበደር እድል ይኖራት ይሆናል ኢትዮጵያ። ትልቁ ተስፋችን እሱ ላይ ነው ያለው። አንደኛ ያሉ ብድሮችን ምናልባት የሚቻለውን ያህል የእዳ ስረዛ፣ ከዛ ቀጥሎ ደግሞ የሚቻለውን ያህል የክፍያ ጊዜ ማራዘሚያ፣ ከዚያ ቀጥሎ ደግሞ ተጨማሪ ብድር እንግዲህ ሶስቱም ያስፈልጉናል በአሁኑ ሰዓት። እነዚህን ሶስት ነገሮች አንቲሲፔት አድርገን ነው ወደፊት ትንሽ ጭላንጭል ሊታይ የሚችለው እንደ ሶስት እናስብ ነው።
የውጭ ምንዛሪ ችግሩን ለመፍታት የብርን ዋጋ ለማውረድ እየታሰበ እንደሆነ የተናገሩት አቶ ኢየሱስ ወርቅ ዛፉ ይህ ግን መፍትሄ አይሆንም ይላሉ። በዚህ ሐሳብ የሚስማሙት ዶክተር አደም ፈቶም የብርን ዋጋ ለማውረድ የሚሰጡ ምክንያቶች ከዚህ ቀደም መሬት ላይ ለውጥ ሲያመጡ አልታዩም ብለዋል።
በ2011 በኢትዮጵያ አቆጣጠር ትልቅ የሆነ ዲቫሉዌሽን ነበረ። ከዛ 2017-18 የአዲሱ አስተዳደር ከመጣ በኋላ እንደዚሁም ከፍተኛ ዲቫሉዌሽን ነበረ። ባለፉት ዓመታት የተወሰደው እርምጃ እንግዲህ ብዙም ውጤት አላመጣም ማለት ይቻላል።
ኢትዮጵያ የብር ምንዛሪ አቅምን ዝቅ ልታደርግ እንደሆነ የሚሰማው መሰረተ ቢስ ነው ሲሉ የሀገሪቱ የገንዘብ ምክትል ሚኒስትር ኢዮብ ተካልኝ ባለፈው ሳምንት በትዊተር ገጻቸው ላይ ማስተባበያ ሰጥተዋል። መንግስቷ በአፍሪካ ህብረት የተደገፈውን የፕሪቶሪያ የሰላም ስምምነት ከፈረመ ወዲህ ኢትዮጵያ ከዓለም የገንዘብ ድርጅት IMF ብድር እንዲለቀቅላት እንደምትጠብቅና ከፍተኛ የሆነ የውጭ ምንዛሪ እጥረት እንዳለባትም እየተነገረ ነው። ትርጉም ያለውና ጉልህ የፋይናንስ ለውጥ ማድረግ የሀገራቸው የዘወትር አጀንዳ መሆኑን ምክትል ሚኒስትር ኢዮብ ተካልኝ በሰጡት ቃል አስታውሰው ይህ ግን የምንዛሪ ግሽበት ስጋትን የሚቀሰቅስ ሊሆን እንደማይገባው አሳስበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ እያስተላለፍንላችሁ የሚገኘው የማክሰኞ ምሽት ዝግጅታችን ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ሶሪያ አሁንም የተባበሩት መንግስታት ድርጅትን የኬሚካል ጦር መሳሪያዎች አጠቃቀም ጥረቶችን እያደናቀፈች ነው በሚል ርዕስ የወጣው ይህ ርዕሰ አንቀጽ የሶሪያ መንግስት የኬሚካል ጦር መሳሪያ ስምምነቶችን አስመልክቶ በሚያወጣው ትክክለኛ ያልሆነና ያልተሟላ መረጃ ላይ ዓለም አቀፉ ማህበረሰብ ያሳደረ ያለውን ጫና እንዲቀጥልና የአሳደን መንግስት በሶሪያውያን ላይ በተደጋጋሚ ላደረሳቸው ጥቃቶች በተጠያቂነት እንዲያዝ ያሳስባል። ታሳስ 27 2015 ዓመተ ምህረት በተባበሩት መንግስታት የጸጥታ ጥበቃ ምክር ቤት መግለጫ ላይ የድርጅቱ ጦር መሳሪያዎች የማስፈታት ጉዳዮች ምክትል ኃላፊ አዲዴጄ ኤቦ ሶሪያ ከውሳኔው 211/18 ጋር በተያያዙና በተንጠላጠሉ ጉዳዮች ላይ ምንም ለውጥ አላሳየችም ሲሉ ለምክር ቤቱ መናገራቸውን ርዕሰ አንቀጹ ያስታውስና ውሳኔው ሶሪያ በይዞታዋ ስር የሚገኙ ኬሚካል የጦር መሳሪያዎችን ዝርዝር እንድታሳውቅና ክትትል በሚደረግበትና በሚረጋገጥ ሁኔታ እንድታሳውቅ የሚያዝ መሆኑን ማመልከታቸውን ይናገራል። ኤቦ አክለውም የኬሚካል ጦር መሳሪያዎች እንዲወገዱ የሚደረጉትን ጥረቶች ለማገዝ የሚሰራው የኬሚካል ጦር መሳሪያ አገዳ ድርጅት OPCDW የቴክኒክ ጉዳዮች ጽህፈት ቤት ከሶሪያ መንግስት ጋር ተከታዩን ምክክር ለማዘጋጀት ያደረገው ጥረት አለመሳካቱን ገልጸዋል። የሶሪያ መንግስት ባለመተባበሩ ቡድኑ ጥር ውስጥ ወደ ሶሪያ የላከው በጥቂት ጉዳዮች ላይ ብቻ የሚነጋገር አነስተኛ የቡድኑ አባላት ብቻ መሆኑን ሚስተር ኢቦ ማስተዋወቃቸውን የአሳድ መንግስት የኬሚካል ጦር መሳሪያዎች አጠቃቀም ተጠያቂነት የጎደለው መሆኑንና ለዓለም አቀፉ ሰላም ስጋትና ለሁላችንም አደጋ ነው ሲል አጽንኦት መስጠታቸውን ርዕሰ አንቀጹ ይናገራል። በመቀጠልም በተባበሩት መንግስታት የዩናይትድ ስቴትስ ምክትል ተወካይ ሪቻርድ ሚልስ በጸጥታ ጥበቃ ምክር ቤቱ ውስጥ አዲሱን ዓመት የምንጀምረው በሚያሳዝን ሁኔታ የአሳድ መንግስት ኬሚካል ጦር መሳሪያዎችን እንዴት በተደጋጋሚ እንደተጠቀመና በኬሚካል ጦር መሳሪያዎች ስምምነትና በተባበሩት መንግስታት የጸጥታ ጥበቃ ምክር ቤት ቁጥር 2118 ውሳኔዎች መሰረት የተጣሉበትን ግዴታዎች መወጣት እንዳልቻለ እየተነጋገርን መሆኑ ነው ማለታቸውን አስፍረዋል። ገምጋሚው ቡድን ጥር ወር ውስጥ ሶሪያ እንደሚገባ መነጋገሩ የሚበረታታ ዜና እንደሆነ አምባሳደር ሚልስ መናገራቸውን ርዕሰ አንቀጹ ጠቁሞ የሶሪያን የመሳሪያ ዝርዝር መግለጫ አስመልክቶ ብዙ ያልተመለሱ ጥያቄዎች በመኖራቸው OPCDW ስራውን ትርጉም ባለው ሁኔታ መቀጠል እንዲችል አገዛዙ ማደናቀፉን እንዲያቆም መጠየቃቸውንም አመልክተዋል። አምባሳደሩ ከተቀሷቸው መካከል ይላል ርዕሰ አንቀጹ እንደ አውሮፓ አቆጣጠር በ2018 ዓመተ ምህረት ባርዛ በሚገኘው የሳይንሳዊ ጥናቶችና ምርምር ማዕከል ውስጥ የጊዜ ሰሌዳ ላይ የሰፈረ ኬሚካል አሻራ ስለመገኘቱ ዱማ ከተካሄደው ኬሚካል ጥቃት ጋር ተያያዥነት ያላቸው ሁለት የክሎሪን ሲሊንደሮች ከOPCDW መመሪያ ጋር በሚቃረን ሁኔታ ስለመንቀሳቀሳቸውና አገዛዙ በኬሚካል መሳሪያዎች መርሃ ግብሩ ላይ ጠቅላላ እድሳት ስለማድረጉ ግልጽ መረጃ ሊሰጡ ይችላሉ ተብለው የሚታመኑ መረጃዎችን ለOPCDW የዝርዝር መግለጫ ገምጋሚ ቡድን እንዲሰጥ በተደጋጋሚ ቢጠየቅም ስላለማቅረቡ የሚታመን ማብራሪያ አለመኖሩን ይገኙባቸዋል። አምባሳደሩ በመጨረሻም አገዛዙ ግዴታውን እንዲወጣና የሶሪያ የኬሚካል ጦር መሳሪያዎች አጠቃቀም ችግሮች ለአንዴና ለመጨረሻ ጊዜ መፍታት እንድንችል የኬሚካል ጦር መሳሪያ አገዳ ድርጅት የባለሙያዎች ቡድን ስራዎቹን ማደናቀፉን በአስቸኳይ እንዲያቆም ዩናይትድ ስቴትስ በድጋሚ ታሳስባለች ሲሉ ማሳወቃቸውን ርዕሰ አንቀጹ በመቋጫው አስፍረዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች፣ ለምሽቱ ያዝናቸው ዝግጅቶቻችን ተጠናቀዋል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ብርሃን ኃይሉ ከስቱዲዮ ስርጭቱን ስታቀናብርልን ቆይታለች። ዝግጅቶቻችንን አዳምጣችሁ በአስተያየቶቻችሁን በሆርን አት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ ኒውስ የፌስቡክ ገጻችን ላይ አስተያየቶቻችሁን አካፍሉን። ሀሽታችሁ ደግሞ በትዊተር ላይ ተከተሉን። ዩቲዩብ ላይም አለን። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እንሰናበታችኋለን። በነገው ምሽት መደበኛ ስርጭታችን እንገናኛለን። እስከዚያው ሰላም፣ በደህና ደሩ።